የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬ አርብ ህዳር 14 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆኑ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ።
ዓላማቸው ትምህርት መማር ነው ተማሪዎች። ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው።
ሙሉ ዘገባውን ይዘናል። በሌላ ዘገባ የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ የ2012ቱን ምርጫ ነጻና ፍትሃዊ ለማድረግ በሚያስፈልጉ የማሻሻያ እርምጃዎች ላይ እንደሚወያዩ ጽህፈት ቤታቸው አስታወቀ። የተቃዋሚ መሪዎች በምርጫው ዙሪያ የሰጡትን አስተያየት ይዘናል።
ነጻና ፍትሃዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይ? እሱ ካለ እኛ ቶሎ ቢካሄድ ይመረጣል የሚል የራሳችን እምነት አለ።
ከተራዘመም እኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርጋለን እናደርገውም ነው።
ቀደም ሲል የሰማችሁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ነው። ተከትሎ የሰማችሁት ደግሞ የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻናው ይዘናቸዋል።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። ዜናዎቹን ያስኩላችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ተከብሮ የዋለውን የታንክስጊቪንግ ወይም የምስጋና ቀን በዓል በሀገሪቱ የፍርድ ስርዓት ነጻ አመለካከት ላይ የከፈቱትን ክርክር በማደስ ጀምረውታል። በውጭ ሀገራት ካሉት አሜሪካውያን ወታደሮች ጋር ባደረጉት የቴሌኮንፈረንስ ካሊፎርኒያ ያለ የፌዴራል ይግባኝ ፍርድ ቤት ትልቅ ሾህ ሆኖብናል ብለዋል። ፕሬዚዳንቱ ከዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ጆን ሮበርትስ ጋር የፌዴራል ዳኛ ነጻነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡት ዳኛ በመንቀፋቸው ሮበርትስ ትራምፕ ገስጸዋል። በሪፐብሊካዊው ፕሬዚዳንት ጆርጅ ደብሊው ቡሽ ወቅት የተሰየሙት ሮበርትስ የፕሬዚዳንት ትራምፕ አባባል የፍርድ ቤት ሚናን አለመገንዘባቸውን ያንጸባርቃል ብለዋል። እኛ ያሉን የኦባማ፣ የትራምፕ፣ የቡሽ ወይም የክሊንተን ዳኞች ሳይሆኑ ፍርድ ቤት የቀረቡትን ጉዳዮች ሁሉ በእኩል አይን የሚያዩና በሚችሉት ሁሉ በሙያዊ ተግባር ላይ የሚያተኩሩ ግሩም ዳኞች ናቸው የሚል ምላሽ ነው ሮበርትስ የሰጡት። ትራምፕ ደግሞ በባራክ ኦባማ አስተዳደር ወቅት በተሰየሙት ዳኞች ነጻ አመለካከት ላይ ያላቸውን ጥርጣሬ ገልጸዋል። በአፍጋኒስታን ውስጥ 3 ክፍለ ሀገር ደግሞ አጥፍቶ ጠፊ በወታደራዊ ሰፈር በሚገኝ መስጊድ ውስጥ ባደረሰው ፍንዳታ ቢያንስ 26 ሰዎች ተገለው 50 መቁሰላቸውን የሀገሪቱ ወታደራዊ ኃይል ገልጿል። የአፍጋኒስታን ብሔራዊ ወታደራዊ ኃይል ቃል አቀባይ ካፒቴን አብዱል ፍንዳታው የደረሰው የአርብ ጸሎት ላይ በመሆኑ ብዙ ሰዎች ነበሩ ብለዋል። ቶሎ የተባለው የአፍጋኒስታን የዜና ቴሌቪዥን በዘገበው መሰረት የተገደሉት ሁሉም ማንዶዛይ ወረዳ ላይ ያሉት የብሔራዊ ወታደራዊ ፖሊስ ኃይል ናቸው ተብሏል። ፓኪስታን ውስጥ የታጠቁ አማጽያን ባካሄዷቸው የተለያዩ ጥቃቶች ቢያንስ 34 ሰዎች ተገድለው በርካቶች ቆስለዋል። ካራቺ በተባለችው ደቡባዊት ከተማ ያሉት ባለስልጣኖች በተናገሩት መሰረት የፈንጂ ሰደርያ የታጠቁ 3 አጥፍቶ ጠፊዎች የቻይና ቆንስላ ባጠቁበት ወቅት ቢያንስ 4 ሰዎች ተገድለዋል። ሬጀርስ የተባሉ ትግረኛ ወታደሮች ቃል አቀባይ ለጋዜጠኞች በሰጡት መግለጫ ከአጥቂዎቹ አንዱ በቆንስላው የቪዛ ክፍል በር ላይ ራሱን አፈንድቷል። ዓላማው ተባባሪዎቹ ወደ ቆንስላው እንዲገቡ ለማመቻቸት ነበርም ተብሏል። አጥቂዎቹ ወደ ቻይና ቆንስላ ገብተዋል የሚለውን ወሬ ቃል አቀባዩ አስተባብለዋል። 2 ሌሎች አጥፍቶ ጠፊዎች ቆንስላውን ይጠብቁ ከነበሩ የፓኪስታን ወታደሮች ተገድለዋል ብለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው የትምህርት ተቋማት የዕውቀት እንጂ የግጭት ማዕከል እንዳልሆነ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ሰላምን ማደፍረስ ለሚጥሩ ኃይሎች ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁ ማሳስበዋል። አስቴር ምስጋናው ተከታዩን ይዛለች።
በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ህይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስቴር ዶክተር ሂሩት ወልደማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በ34 ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወክ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሀዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫ ቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል።
አላማቸው ትምህርት መማር ነው ተማሪዎች። ይሄን የሚያስተናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባችሁ። ለዛ ተባባሪ መሆን የለባችሁም። እርስ በርሳቸው ተማሪዎች መጋጨት የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባችሁ የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲ ማህበረሰብ ጋር ከህብረተሰብ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድመው መረጃ በመስጠት የሚሆን የችግር አፈታቱ ተባባሪ እንዲሆኑ መደረ መሆን አለባቸው።
ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዝዳንት ዶክተር ደሳለኝ መንገሻ ይናገራሉ።
በየዩኒቨርሲቲው ዜጎች ለተማሪዎች በቂ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበት። ከዛ በኋላ የጎንደር ከተማ ወጣቶችም የሃይማኖት አባቶችም መጥተው ተረጋግቶ ነው ያመሸው። ትናንትና ጉዳት የደረሰባቸው ነበር የተወሰነ። ብዙዎቹ ታክሞ ተመልሶ ያለው ያቆላል ጉዳት። አሁን እንግዲህ የፌዴራልን የክልሉ ልዩ ኃይል ፖሊሶች ማለት ተቀላቅለው እየሰሩ ነው።
የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ።
ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያውቁ ምንም አይነት እንኳን እና ሌላ የሰላምና እንትን ዝምብ ማያርፍባቸው መሆኑን አረጋግጣለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዝዳንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከአመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታውቋል። መለስካቸው አማሃ ተከታዩን ዘገባ ልኳል።
ፖሊስ የሶማሌ ክልል የቀድሞ ፕሬዝዳንት አቶ አብዲ መሐመድን፣ የክልሉን ፖሊስ ኮሚሽነር ፈርሃን ጣሂር፣ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክቷል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የ200 ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ስራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር መዋል የጀመሩት ከ2003 ዓ.ም አንስቶ እንደሆነም ፖሊስ አስረድቷል። ፖሊስ ሌሎችም አከናውኛቸዋል ያላቸውን የምርመራ ስራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ስራዎች ከፊቱ እንዳሉም ተናግሯል። ከምርመራ ስራው ውስብስብነት ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አቋያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራው የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል። ለዳር 27 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ የ2012ቱን ምርጫ ነጻና ፍትሃዊ ለማድረግ በሚያስፈልጉ የማሻሻያ እርምጃዎች ላይ እንደሚወያዩ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት ለአሜሪካ ድምጽ የላከው ለፓርቲዎች የቀረበ ጥሪ እንደሚያሳየው በሀገር ውስጥ የሚንቀሳቀሱና ከውጭ የተመለሱ ፓርቲዎች በሙሉ ለውይይት ተጋብዘዋል። የዚህን የ2012 ምርጫ በተያዘለት የጊዜ ሰሌዳ መካሄዱን የሚወስነው ነጻና ገለልተኛ አካላትን የመፍጠሩ ሂደት የመጠናቀቁ ጉዳይ እንደሆነ ተቃዋሚ መሪዎች ተናግረዋል። የ2012ቱ ምርጫ ይራዘም ይሆን ወይስ በታቀደለት የጊዜ ሰሌዳ ይካሄዳል? የተቃዋሚ መሪዎች የራሳቸው አስተያየት አላቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
የ2012ቱ አጠቃላይ ምርጫ ጉዳይ የጠቅላይ ሚኒስትር አብይ አህመድ የሰሞኑ ትኩረት ሆኗል። የቀድሞዋን የተቃዋሚ መሪና የህግ ባለሙያ ብርቱካን ሚደቅሳን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሾመዋል። ይህ ደግሞ ምርጫውን ነጻና ገለልተኛ ለማድረግ በመንግስት በኩል ያለውን ቁርጠኝነት እንደሚያሳይ ተናግረዋል። የፊታችን ማክሰኞ ደግሞ ጠቅላይ ሚኒስትሩ በኢትዮጵያ ከሚገኙ የተቃዋሚ ፓርቲ መሪዎች ጋር ውይይት እንደሚያካሂዱ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት ለአሜሪካ ድምጽ የላከው ለፓርቲዎች የቀረበ የስብሰባ ጥሪ እንደሚያመለክተው በአገር ውስጥ ተመዝግበው የሚንቀሳቀሱና ጥሪ ተደርጎላቸው ከውጭ የተመለሱ ፓርቲዎች ሊቃነ መናብርት በሙሉ ለዚህ ውይይት ተጋብዘዋል። ውይይቱም በሚቀጥለው ዓመት የሚደረገውን አገራዊ ምርጫ ነጻና ፍትሃዊ ለማድረግ ሊወሰዱ በሚገባቸው የማሻሻያ ስራዎች ላይ እንደሚያተኩር ጽህፈት ቤቱ አስታውቋል። የምርጫ ቦርድን አወቃቀርና አደረጃጀት እንደዚሁም የተለያዩ ህጎችን ለማሻሻል የሚደረገው እንቅስቃሴም ከዚህ ሁሉ ጎን ለጎን ቀጥሏል። ምርጫው እንደሚካሄድ የሚጠበቅበት ጊዜም ግን በዚያው ልክ እየቀረበ ነው። ያለፉት ሁለት ዙሮች ልምድ ከተወሰደ ቀጣዩ ምርጫ በግንቦት 2012 ሊካሄድ ይችላል። ጥያቄው ግን ምርጫውን ነጻና ገለልተኛ ለማድረግ እየተሰሩ ያሉ ስራዎችና የሚጠበቁ የህግ ማሻሻያዎች ከዚያ በፊት ይጠናቀቃሉ ወይ የሚል ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ምርጫውን ሊያራዝመው የሚችለው ብቸኛ ምክንያት የነዚህ ዝግጅቶች አለመጠናቀቅ ነው።
የኛ ድርጅት ሁለት አቋም ላይ የገፋ ነው። አንደኛው ጊዜ መጨመርና ያለመጨመር ያው በስምምነት ነው። ግን ነጻና ገለልተኛ የምርጫ አስፈጻሚ አካል እስካልተፈጠረ ድረስ ነገ ምርጫ ተካሄደ፣ የነገ 10 ዓመት ተካሄደ ምንም ልዩነት የለውም። ዋና ጉዳይ መንግስት በስልጣን ያለው ገዢው ፓርቲ ነጻና ገለልተኛ የምርጫ ቦርድን ለማቋቋም ነጻና ፍትሃዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይ? እሱ ካለ እኛ ቶሎ ቢካሄድ ይመረጣል የሚል የራሳችን እምነት አለ።
በቀኑ ቢካሄድ፣ በጊዜው ቢካሄድ
ይሻላል የሚለዋል። በፍጥነት ሌሎች ስራዎች ተሰርተው ይህንን የምንልበት ምንድነው? ብዙ አካባቢዎች ከወልቃይት ጠገደ፣ ከራያና ዘቦ፣ ሱማ አብዛኛው ኦሮሚያና ሶማሌን የሚያካልሉ አካባቢዎች፣ ቤኒሻንጉልና ኦሮሚያን የሚያዋሰኑ አካባቢ እንዲሁም ደግሞ ኦሮሚያ በክልልነት ብዙ አካባቢዎች አሁን እያስተዳደረ ያለው አካባቢ የወረዳና የቀበሌ አስተዳደር 6-7 ወር አልፎታል፣ ጊዜውን ጨርሶ ማለት ነው። መንግስትም ደግሞ ከላይ
የአካባቢ ምርጫ በጊዜው ባለመካሄዱ ለማለት ነው።
ሰው ባልተመረጠው ስለሚመራ ብዙ ቦታ በምንሄድባቸው ቦታዎች ለውጡ እዚህ አልደረሰም፣ እነዚህ ሌቦች ይሄዱልን፣ በእነዚህ ሌቦች አንገዛም ብሎ ብዙ አካባቢ ቀላል ያልሆነ ችግር እየተፈጠረ ነው። ብዙ አካባቢ አንድ ቦታ አካባቢ ዋናው መንግስትም ደግሞ በዚህ ላይ ከተጨመረ ችግር ሊፈጠር ይችላል። ዝም ብሎ ጊዜ እያራዘሙ ብቻ መግዛቱ ከቀጠለ ለውጥ የሚፈልግ ወጣት፣ አዲስ ነገር የሚፈልግ ወጣት፣ አዲስ ዘመን እየተመኘ ተስፋ አድርጎ ሰንቆ የታገለ ወጣት ምን ይዜን ነው የምናረጋጋ? ስለዚህ እኔ ከጊዜው ይልቅ በፍት በፍጥነት ያሉትን ነገሮች አስተካክሎ በህዝብ አመኔታና ይሁንታ ስልጣን ላይ ወጣ አካል በየደረጃው ቢመጣ ይሻላል የሚል ግምት አለኝ። ጊዜው ቢሆን እንዲሻሻላል እንዲቻላል እንዲሆናል እንደዛ ይሆናል ምሎ መላምቶች ብዙ ተቃውሞ የለኝም። ግን የተሻለ ስራ እንሰራለን ብለን ሀገሪቷን ደግሞ ወዳልተጠበቀ አጠቃላይ ቀውስ ውስጥ እንዳንከት ስጋት አለ። እኔ ኦሮሚያ አካባቢ ያለው ብዙ ቦታ እያማረኝ አይደለም። ካድሬውና ወጣቱ በለውጥ አመጣ በዋናነት የሚባለው ቀሮ ብዙ ቦታ እየተጋጨ ነው። ህግና ስርዓት ብዙ ቦታዎች መንግስት በሚለው ደረጃ ችግር ውስጥ እየገባ ነው። ስለዚህ መንግስትም ተቃዋሚም ተስማምቶ የተሻለ ጊዜ ሊመጥ ይችላል። በዛ ላይ ተቃውሞ የለንም። ጊዜ ብቻ አይደለም ዋና ጉዳይ በዚህ ሀገር ላይ ሰላምና መረጋጋት ማምጣት ከዛ በኋላ የሚመጡ ነገሮች ናቸው እና እዛ ላይ ትኩረት ካደረግ ጊዜው ላይ መደራደር ይቻላል። ድርጅታችን ግን ቦርዱ ከተስተካከለ ነገ ጠዋትም ቢሆን ይኸው ምርጫው ይደግፋል።
ሰማያዊ ፓርቲ ተመሳሳይ ሀሳብ አንጸባርቋል። የፓርቲው ምክትል ሊቀመንበር ጌታነህ ባልቻ እንደሚሉት የምርጫው በተያዘለት ጊዜ መካሄድ እጅግ አስፈላጊ ነው።
እኛ በጊዜ እንደሚካሄድ ነው የምናውቀው። ዝግጅታችን
ፈልጉትም
ፈልጎም በዛ አግባብ ምንም ከዚህ ቀደም ስንዘጋጅበት የነበረው ነገር ነው። ተሳትፈንበታል። ሁለት ሰዓት ላይም ተቋማት ነጻ ለመሆንና ደረገብን ደባ ነው ውጤታማ እንዳንሆን በዲሞክራሲ ሂደት ውስጥ ያደረገው እንጂ ችንስቱ ብቻ ስለሆነ አሁንም ለምርጫ መሳተፍ ነው። የተለያዩ ዋኩል መዋቅሮች አሉ። እነሱን እያጠናከርን የበለጠ እንደውም ለምርጫ እንዲካሄድ ስንቅ ማቀበልም ጭምር ነው የሚሆነው። በተገፋና አንዲፋይን በሆነ መጠን አግባብ የሆነ ስራ ለመስራት እንዳንችል ያደርገናል እና 2012 ላይ እንደውም የአዲስ አበባ የድሬዳዋና የአካባቢ ምርጫ መደረግ ነበረበት። ግን እሱ ይሁን አሁን አላውቅም። ግን ዞሮ ዞሮ 2012ን ማለፍ የለበትም ባለው ዝግጅት ብንሄድ ለዛ ጥሩ የሆነ ውጤት ነው። ከዚህ በፊት የነበሩ ፓርቲዎችም ብዙ በምርጫ ውስጥ ሂደት ተሳትፎ አቅምና የነበራቸው ነው። ግን ምናልባት ከተራዘመም እኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርገዋል አናደርገውም ነው። አሁን በምናየው በዚህ ፍጥነት የሚያልቅ ከሆነ አሁን የተሾሙትም ቦርዱም ጽህፈት ቤቱም እነዚያ በተገቢ መስራት ከተቻለ መራዘም የሚያስፈልገው አግባብ የለውም። ህዝቡ ባልመረጠው መሪ መመራት የለበትም።
የፊታችን ማክሰኞ በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች መካከል የሚካሄደው ውይይት በምርጫው የጊዜ ሰሌዳ ላይ ያሉ አቋሞችም በስፋት እንደሚንጸባረቁበት ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በቤንሻንጉል ጉሙዝ የያሶ ወረዳ ነዋሪዎች ትላንት ሐሙስ ማታ ተደራጅተው በሚንቀሳቀሱ ቡድኖች ሰዎች በጅምላ መገደላቸውን ገልጸዋል። የቤንሻንጉል ጉሙዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሰው አፈንጋጭ ኦነግ ታጣቂዎች ናቸው ይላል። ኦነግ በክልሉ ምንም እንቅስቃሴ እንደሌለው ገልጸው ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ይላል። ሙክታር ጀማል ዝርዝር ዘገባ አለው።
በቤንሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታ በቡድን ወደ 37 የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ታጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት። ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምጽ ያናገራቸው ሰዎች ገልጸዋል።
ምን ሁኔታ አለው? እኛ ታፍነን ነው ያለን። ምን ያ ሁኔታችን? ምን ኦሮሞች አሁን ሁሉስም አልቀዋል። ኦሮሞ ቢሉት አሁን ሁሉ በአንድ የተሰበሰቡት አሁን ነጥ ሁሉስም አልቀዋል።
ማን ነው የሚጨርሳቸው? ምንድን ነው የሆነው? እስኪ
ያው አንዳንድ ሰው እንግዲህ በጎጃምነት መጠና ጊዜ መጣው የሚለው እኛም ይዛንም።
ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስኪ የሰሙት ይንገሩ።
ምን ምክንያት? ምን ምክንያት? ዝም ብሎ ነው እንጂ ምክንያት ምን አላቸው? ምክንያት ምንም የላቸውም። አሁን አንድ ቤት አስራ ስምንት ሰው ሞተ። ኦሮሞ አንድ ቤት ተቀምጦ ሲቀመጡ አንድ ላይ ደግሞ ስምንት ሰው ሞተ ይባላል። እነሱ አንድ ላይ ደግሞ 27 ይላሉ። እኛ እንግዲህ በወሬና በእንትን ነው እንጂ ያው አህያ ጋሪ እና በአምቡላንስ ነው ወደ ጫካ ይችላሉ። ወሬ ነው ከማ
ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል አገኙ?
እንዴት ሆነው እድል ያገባሉ? ሁሉም እኮ የሽንት መውጫ እንኳን አጠን ነው እንትን ያለ። ያው አንዳንድ ሰው እንግዲህ እንደ ጎጃሜ ትንሽ አንዳንድ ጓደኛ ያላቸው ለነሱ ያለ ነው እንጂ ምን እንዴት ያለ እድል ያላቸው? ያው ጉሙዞች ናቸው፣ ወጣትና የመንግስት ሰራተኛ ትላልቆች ናቸው። ይህን ሁላ የሚሰሩ
ከምን የተነሳ ነው የሚመስሉት? ምንድን ነው የሚሉት ነገር? እየሞት
እኛም እኮ ግራ ገብቶናል። በቃ እንዳውጥ ሁለት አውጥ በቃ እኛ ኦሮሞን አንፈልግም ነው። ኦሮሞን አንፈልግም ቀይ የተባለ እኛ አንፈልግም ነው።
አሁን ሶ ያሉበት ሁኔታ ምንድን ነው ያለው? ሌሎች አካባቢ ላይ ያሉ ሰዎችን
አሁን እንደኛ እኛ ታፍነን አሁን ሽንት እንኳን ምንወጣበታችን እኛ ግርግር ነው። መውጫችንን ገና እግዚአብሔር ነው የሚያውቀው። እኛ ታፍነን አሁን ያው ስለስና አሁን የሞቶች እንዳንድ እኔ አማራ ነኝ። እኔ ራሱ እዛ ስቀመጥ በቃ ጎጃሜ ራሱ ስንጠቃካ ነው ዲሞት ያለ አማራ ማለት ነው። ማን ይዳር ይወጣል ማን ደም እኛ በራብና በጣም ነው አሁን ዝም ብለን ሙትን ያለ። እኛም አሁን ከቦን በቃ አሁን እኮ ሽንት ቤት ምናምን ተቀምጭ ነው አሁን የሆነ ሚሴጅ ኮድ ነው አሁን በዚህ
እየተካሄደብን ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣንና የጸጥታ አካላት ጭምር ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ እንደ ሞተ ሰው አድፍጬ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባሁት ያሉኝ ሰው ግድያውን ሲያከናውኑ የነበሩት ሰዎች ላይ ጥቃት ያደረጉት በአይንም አቃቸው የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ።
ባንጋ በቀለዳኝ ሆያ ለሙታ
ገመቹ ባንጋ በቀለዳኝ አድማሱ ጂካራ አስተዳደራቸው ደግሞ በቀለጨፌ በአጠቃላይ ያስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎችን የገደሉት።
ለጌታኒ ወላል ወሲስ ማነገኛ ነው ፍታጅ ለማ ካለች ከሳመሞ
የሰው በትላንትናው ዕለት በተጨማሪ ጥቃት የደረሰባቸው ከቤተሰብ ውስጥ በገፍ የተገደሉ ሰዎችን ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ።
ወላና ሉባ ማቲ ሙሉዳ
ወላና ሉባ ሙሉ ቤተሰብ 3 ሰው ነው የሞተው። በዳሳ ሀብቴ ከነ ሙሉ ቤተሰቦቹ 5 ሰው ነው የተገደለው። ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርፓ ከነ ቤተሰቡ 11 ሰው ነው የተገደለው። በሺ ሀቡሼ እናት ናት ከነ 8 ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት።
ካለ ከንጎዳ ማለት ግን ማቶ ኮኬቲ ቆርቆሮ ማቶ ኮኬቲ አቸገመኒ
ሰሞኑን በቤንሻንጉል ጉሙዝ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ እየተሰራበት የነበረ ስራ ዘመቻ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ።
ትግሬራ ድሪ ራታቱረን ይወለም
ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት።
እና ወልቀ ተገለ ይራዩ ካናም ነው ፍታጅሩ
የወረዳውን የጸጥታ ሁኔታን በተመለከተና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ።
በቃ ያሶ ላይ ወለገኛ በጣም በጥጥን ሌላ ነገር አካል የለም እና ለሰመቶ ነው እዚህ የሚያቀውጡና እዚህ ነው የሚረብሹ።
እነማን ናቸው እንደዛ የሚያደርጉት?
እና ኦነግና የሚተላለፈው ነው እንግዲህ ነው እዚህ የሚበጠበጡ።
ምንድነው ያደረጉት?
እኛ እዚህ ማልበል
አሃ
እዚህ ዜጋ ተማሪዎች መንገድ ላይ እየመጡ ይሄ መንገድ ዘግቶ በእኛ እንዲቆ ነው በእኛ ወረዳ በእኛ ቀበሌ
መች ነው ለያሶ አሁን ለምሳሌ በቅርብ ይሄ አሁን የሚሉኝ የኦነግ ታጣቂዎች ሰው አስቸገሩ ሰው ገደሉ ያሉት እስቲ በሰሞኑ የሆነው መች ነው? ምን ላይ ነው? ማን ነው የሞተው?
እንግዲህ ያው ያን ያለው ችግር ኮንግረስ እንግዲህ በፕላን ዘፊያ ሰው እንደገደሉ ነው ያየነው። እና አሁን ደግሞ በኔ ወሰን ድንበሩ ላይ በቃ ታጠቀች የቀመጡ በቃ መውጫና መግቢያ እንግዲህ ያሳስበው አሁን ደግነት ነው ያለው። ስለዚህ አሁን ዛሬና ዛሬ ሰላም አድርጓል ሰላም እንደምንገባ
አሁን ግን የተለያዩ ማህበረሰቦች ለምሳሌ ትላንትናም የአሜሪካ ድምጽ ሬዲዮ ላይ ያቀረብናቸው ሰዎች ከአንድ ቤተሰብ 8 ሰው የተገደለበት አቶ ፈይሳ የሚባሉ ሰው እንደዚያውም ደግሞ ትላንት ማታም ወደ 30 የሚሆን ሰው የተለያየ እዛው ባሉበት እንደሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይሄን በተመለከተ ምን ያውቃሉ?
አይ ሲኒ አላቀነሲ ይሄ አይል ተቀመጡ ተቀመጡ ድርጅት ወደ ስታንዳርድ እኔ እንደጠጣ ካለኝ ይሄን ነገር የሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነው ጉዳይ የለም። ይሄ ጉዳይ
ያሶ ለምሳሌ ጎዲሌ የሚባል ጎጥ ያቃሉ አይደል? እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ ከዛ እንደወጣ ነው። በጥይትም በእጅ ድምጽ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት።
እንዴ ነኝ ምን ማቀጀልኝ እንዴ አሁን ኮንትራክ ዳጋድሎም ቢሆንም ምንም ህዝቡ ነው የማረባ ማብራቱ ነው ወጣ እንጂ ምንም የሞተው ምንም ገደለ ላይ ኮንትራክ ነው ያለው ተነግሮልኝ።
አሁን የጸጥታው ኔታን በተመለከተ ምንድን ነው ያለው? በአሁን
በአጠቃላይ ባህልን ባሁን ሰዓት ባለው ያልሶ ዙሪያ ሰላም ነው። እንግዲህ አንዳንድ ወሳኝ አካባቢ ላይ ነው አንዳንድ ግጭቶች አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ ከኦሮሚያ የሚወርድ ስነት አደገች በቃ ስጋት የሚያሳድረገ ማህበረሰብ
አይነት ስጋት ለምሳሌ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ?
በእኛ አካባቢ የለም። እኛም የታጠቀ ሰው የለም። በእኛ አካባቢም ታጣቂም የለንም። ጀነራሉ በእኛ አካባቢ በእኛ ክልልም ሆነን በእኛ ዞንም እንደዚህ አይነት ታጣቂ የተታጠቀ ሰው የለም። የተያዝን የለም። አካባቢው ሰላም ነው። እኛ አካባቢ
የክልሉ አለመረጋጋትና ለሰው ነፍስ ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል።
ይሄ የዚህ አካባቢ በሚራብ ቀጠና ጋር እየተንቀሳቀሰ ያለው የኦነግ ፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት እየሆኑ ነው ያለው። ስለዚህ ከዚህ አኳያ መንገዶች በመዝጋት አስፈላጊውን የሆነ የሰብአዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ እዛ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ሬታ ውስጥ ነው ያለው።
በአካባቢው ላይ እየደረሰ ያለው ችግርን በተመለከተ የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር ያሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ አላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ።
ይሄ ሁሉ ቅንጅት ከየት እንደሚመጣ አሁን ያቡል ሱዳን ውስጥ የሚደረገው ጠና ውስጥ ይደረግ ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዱ የአደባባይ ሚስጥር ነው። ይህንን ለመሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ሰራዊት ስም በማሳት ብቻ ማምለት አይቻልም። ይህ ነው
ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ መጠንም ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ይህንን በተመለከተ ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ጉዳዩን ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ @ቪያምሃሪክ በትዊተርም እንዲሁ #ጋቢናቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Radio Nusa Gala America.